ስለዚህ እኛ እንደ እግዚአብሔር ሰዎች ገንዘብ በተፈለገው መንገድ ይሁን እንጂ መሰብሰብ መቻል አለብን ብለን ይሄንን አናስብም። ይህ ከሆነ ይህ አስተሳሰብ ፍጹም ጤናማ ያልሆነ አስተሳሰብ ነው። ትክክለኛ ያልሆነ አስተሳሰብ ነው ማለት ነው። ገንዘብ ጥረን ግረን መሰብሰብ ይገባናል። ስንፍና ችግር አለበት ራሱ። አንተ ሰነፍ ወደ ገብረ ጉንዳን ሂድ ብሎ በምሳሌ መጽሐፍ እንደምናገረው የእንቅልፍ ብዛት የተቦጫጨቀ ጨርቅ ያስለብሳል ይላል። ያ ማለት ትጋትን የእግዚአብሔር ቃል ያስተምረናል። እግዚአብሔር ራሱ በስራው ትጉ ነው። 6 ቀን ሙሉ ምድርን እና ሞላዋን ጠቅላላ ዩኒቨርሲቲን ሲፈጥር በፕላንና በፕሮግራም እግዚአብሔር ይሰራ ነበር። በ7ኛው ቀን እንዳረፈ ይናገራል። ስለዚህ እግዚአብሔር ራሱ ትጉ ሆኖ የሚሰራ ከሆነ የእግዚአብሔር ትጋት እኛ በአምሳሉ የተፈጠርን ስለሆን በትጋት እንድንሰራ እግዚአብሔር ምሳሌ ትቶልናል። እግዚአብሔር የጠቅጠቅላላ የዩኒቨርስ ሁሉ ገዥ እንደሆነ እኛም ደግሞ ምድሪቱን እንድንገዛ እግዚአብሔር ኃላፊነት ሰጥቶናል። ምክንያቱም እኛ በአገዛዝም የባህሪው ተካፋዮች ነን። በትጋት በመስራት የባህሪው ተካፋዮች ነን። ስንፍናን እግዚአብሔር አይደግፍም። ጌታ ኢየሱስን ስናይ በዚህ ምድር ላይ ባገለገለበት ጊዜ በኖርበት ጊዜ በትጋት የመንግስቱን ወንጌል ያስተምር ነበር። እንደዚሁም ደግሞ በትጋት ይጸልይ ነበር፣ ይጾም ነበር። ለሰው ልጅ ይሄንን የሰውን ዘር የለወጠውን ወንጌል ይሄ ወንጌል ለሰው ልጅ እንዲደርስ በትጋት ይሰራ ነበር። እንደ ፍጹም ሰው እንደ ፍጹም እግዚአብሔር እንደ ፍጹም ሰው ይሄንን ሲያደርግ ለኛ ምሳሌ መሆኑ ነው። እንደ እግዚአብሔር ደግሞ ሲያደርግ ለኛ አምላካችን ሆኖ እኛ ደግሞ የርሱን ምሳሌ እንድንከተል የእግዚአብሔር ልጆች እንደመሆናችን መጠን እርሱ አባታችን የሱን ምሳሌ እንድንከተል ነው። በትጋት አምላካችን እግዚአብሔር ምሳሌያችን አምላካችን እግዚአብሔር ምሳሌ ነው። ኢየሱስ ክርስቶስ ምሳሌያችን ነው። መንፈስ ቅዱስ ራሱ የትጋት መንፈስ ነው፣ የመነሳሳት መንፈስ ነው፣ የመነቃቃት መንፈስ እንጂ የአዚምና የድካም የድብርት መንፈስ አይደለም። መንፈስ ቅዱስ ስንሞላ ሁላችንም በኃይል እንነቃቃለን። ስራችንን እንኳን በታላቅ ደስታ እንሰራለን። ያም ያሳየን ምንድነው? መንፈስ ቅዱስ የትጋትና የኃይል መንፈስ እንጂ የስንፍናና የድብርት መንፈስ አለመሆኑ። ስለዚህ በትጋት እንድንሰራ ነው። በትጋት ሰርተን ደግሞ የራሳችንን እንጀራ እንድንበላ ለሌሎችም እንድንተርፍ ነው የእግዚአብሔር ፈቃድ። ስንፍና የእግዚአብሔር ፈቃድ አይደለም። ክርስቲያኖች ባሉበት ቦታ በየትኛው መስክ ይሄንን ምሳሌነትን ማሳየት አለባቸው። በትጋት በመስራት በየትኛው የሥራ መስክ ምሳሌ መሆን ይገባናል። በዚህ በሥራ ትጋታችን ምሳሌ ብንሆን ስንቱን አንድ ቃል የወንጌልን ቃል ሳንናገር ስንቱን ወደ ኢየሱስ በሳብን ነበር። ብዙዎችን በብዙዎች አይምሮ ውስጥ ጥያቄ እንፈጥራለን። የኢየሱስ ክርስቶስ የሆኑቱ ምን እንደሚመስሉ ሰዎች ኢየሱስን በአግባቡ ባያውቁት እንኳን ከኛ ህይወት የተነሳ ኢየሱስን ያውቃሉ። ስለዚህ የእግዚአብሔር ሰዎች በትጋት በስራ ትጋት ምሳሌ መሆን ይገባቸዋል። በትጋት ሰርተው ደግሞ ቢበለጽጉ እግዚአብሔርን ነው የሚያከብሩት። በሚያገኙት ገንዘብ እነሱ ደስተኞች ይሆናሉ፣ ዘመዶቻቸውን ይረዳሉ፣ ቤተሰባቸውን በአግባቡ ያስተዳድራሉ እና ደግሞ አካባቢውን አገሩን ሁሉ ይረዳሉ። በድህነት አገር አይከብርም። ሁሉ ተጠቃሚ ነው የሚሆነው። ደግሞ እኛ ገንዘብ በሚናገኝበት ጊዜ በጣም በሚገባ በሚናገኝበት ጊዜ የጌታን ድርሻ ደግሞ ለጌታ በሚንሰጥበት ጊዜ ጌታን እናከብራለን። በምድር ላይ የተሰጠንን የእግዚአብሔርን የአገልግሎት ኃላፊነታችንን እንወጣለን። በዚህ ባገኘነው ገንዘብ ማለት ነው በፈቃደኝነት ከምን የምንሰጠው ስራውን ይሰራል። እኛም ደግሞ በፈቃደኝነት ይሄንን የደክመን ያገኘነውን ገንዘብ ለጌታ ክብር ስንሰጥ ደግሞ ጌታ ደግሞ መልሶ እኛን ይባርከናል። ስለዚህ ትጋት በትጋት መበልጸት ችግር የለበት። እንደዚሁ ታክተን ይህ በትጋት የምናገኘው በቅንነት ያገኘነው ገንዘብ ነው። በዚህ መልክ እንደዛ ቢሆን መልካም ነው። ጌታን እናከብራለን። በልቶ የማድር ሰው አጥቶ የማድር ሰው በአግባቡ የሚለብሰው የሌለው ሰው መልካም ምስክር ሊሆን አይችልም። የሚበላው ሳይኖር ሁለት ሶስት ቀን ሳይበላ የቆየ ሰው እግዚአብሔርን ለማመስገንም አቅምም አይኖረው። በእርግጥ ሰው ስላገኘ ብቻ እግዚአብሔርን ያመሰግናል የሚለውን ነገር ይህንን ለመናገር አይደለም። ነገር ግን ጌታ የገባው ሰው ከዛ ደግሞ ጌታ በሰጣው ችሎታ ሲያገኝ ባገኘው ነገር ጌታን ያከብራል ማለት ነው። ሌሎችም ሰዎች ያዩ ደግሞ እንደርሱ በትጋት ለማግኘት ይጥራሉ። ምሳሌነትን ይብታዋሉ የእግዚአብሔር ሰዎች በየትኛው መስክ። የእግዚአብሔር ሰዎች በሙስና እንዲበለጽጉ የእግዚአብሔር ፈቃድ አይደለም። እዛ ላይ ቅንነት ተበላሽቷል ማለት ነው። እግዚአብሔር ያስቀመጠው ወርቃማው የሆነው ህግ ተጥሷል ማለት ነው። የወንጌል ህግ ተጥሷል ማለት ነው። በምንም መንገድ እንግዲህ ገንዘብ እንግዲህ ይሄ ነው። የእግዚአብሔር ሰዎች በቅንነት ሲሰሩ አንክረው ሲሰሩ እግዚአብሔር ይባርካል። ሰነፎች እግዚአብሔርን አከብሩትም ለማለት ነው። ይሄ ትጋት እንግዲህ በሁሉም ታክቶ በመስራት ባለንበት በሞያችን አንካራ ሰራተኞች ምሳሌያዊ የምንሆን ሰራተኞች ቅኖች ነው። ለራሳችን ጥቅም ሳይሆን ህብረተሰቡን ለማገልገል የቆረጥን በዚህ በሚናደርገው ለህዝብ ለህብረተሰብ በሚሰጠው አገልግሎት ጌታን የምናከብር መሆን ይገባናል ማለት ነው። የቅንነት አገልግሎት ማለት ይሄ ነው። በየመስሪያ ቤቱ የምናደርገው ነገር ግን ገብተን ራሳችን የምናገለግል ከሆነ እኛ ጥቅም ለማግኘት ድንጋይ ማንኛውንም የማንፈነቅለው ድንጋይ የሌለ ከሆነ እዚህ ላይ ቅንነት የለም ማለት ነው። ቅን የሆኑ የእግዚአብሔር ሰዎች አይደለንም ያለ ነው ማለት ነው። የምናገኘውም ገንዘብ በአራጣ እንደምናበድረው አይነት ወይም ደግሞ በአራጣ አበድረን እንደምናገኘው አይነት ነገር ይሆናል ማለት ነው። ይህንን የእግዚአብሔር ቃል እንደምናገረው ገንዘቡን በአራጣ የማያበድር ነው የሚለው። ገንዘቡን እኮ በአራጣ የማያበድር ስል ሌላም ነገር ማሰብ ይቻላል። የምናደርገው ነገር ሁሉ ለገንዘብ ጥቅምና ጥቅም ለማግኘት ብቻ የምናደርግ ከሆነ ቅድም እንደ ምሳሌ እንደ ተቀስቁት እንደ ፕሬዝዳንት ጆርጅ ዋሽንግተን እንደ ፕሬዝዳንት አብርሃም ሊንከን ማለት ነው። እነዚህ ሰዎች ለህዝብ ጥቅም ነው ለእግዚአብሔር ክብር ነው እግዚአብሔርን የተረዱ ሰዎች ነበሩ። እግዚአብሔርም ደግሞ ሞገሳቸውን ከፍ ያደረገው እግዚአብሔርን ስለተረዱና እግዚአብሔር ባስቀመጠው ቅንነት ስለሄዱ ነው ቅድም እንዳልኩ። ዛሬ በተለያዩ ኃላፊነት ቦታ ሆነን ራሳችን ለመጥቀም ብዙ አቅጣጫ የምንሄድ ከሆነ አገልጋዮችም ሆነን በስጋ የምናገኘውን ጥቅም ገንዘብ ለማግኘት የምናደርገው ጥረት ሁሉ ገንዘብ ለማግኘት ክብር ለማግኘት ስልጣን ለማግኘት ዝና ለማግኘት ከሆነ እዚህ ላይ ገንዘባችንን በአራጣ እያበደርን ነው ማለት ነው። ለጥቅም ነው እየሰራን ያለ ነው። ነገር ግን ምንም አይነት ትርፍ ሳናገኝ ያንን ሰው እንድረዳ የምናደርግ ከሆነ ገንዘብን በአራጣ እንደማያበድር በቅንነት እንደሚያገለግል ታማኝ ሰራተኞች እንዲቀን ሰራተኞች እንቆጠራለን ማለት ነው። እግዚአብሔር ለዚህ አዞናል በቃሉም እንደምናገረው ማለት ነው። ይሄንን የተገበሩት ሰዎች በምድር እንኳን እየተባረኩ ናቸው። ጌታን ባያውቁ እንኳን እግዚአብሔር ህጉን እርስ በርሳቸው ስለፈጸሙ ባለፈው ትምህርት እንደጠቀስኩት እግዚአብሔር ባርኳቸዋል። መንግስተ ሰማያትን ግን ጌታ ኢየሱስን እንደ ግል አዳኛቸው ካልተቀበሉ አይድኑም። ነገር ግን በምድር ተባርኳል። ምክንያቱም በምድር ሊባረኩ የሚችሉበትን በሰዎች መካከል ያለውን ስርዓትና ህግ ጠብቋልና እግዚአብሔርም ደግሞ ለእንደነዛ ሰዎች የለቀቀውን ያዘዘውን በረከት ለቆላቸዋል። ስለዚህ ገንዘባችንን በአራጣ ማበደር እንዳናበድር፣ ለጥቅም ብቻ እንዳንሰራ፣ ለክብር ብቻ እንዳንሰራ፣ ለስልጣን ብቻ እንዳንሰራ እንጠንቀቅ። የሰው ልጅ የሚጠቀም ከሆነ በቅንነት ለመስራት ብንሞክር በረከቱ ለእኛና ለዘርዘራችን ነው። አብርሃም እግዚአብሔር ጥሪ በሰጠው ጊዜ በቅንነት ጣዖትን ከሚያመልኩ ዘመዶቹ ተስፋ ወደ ተገባለት ወደ ከነአን ምድር ወጣ። ከዛም ደግሞ አብርሃም አካሄዱን ሁሉ ከእግዚአብሔር ጋር አሳመረ። የእግዚአብሔርን ድምጽ ይሰማ ነበር፣ በቅንነት ይመላለስ ነበር። ከዚህ የተነሳ እግዚአብሔር የአብርሃምን ዘር ባረከው። አብርሃም ከብዙ ሺህ ዓመታት በፊት የኖረ ሰው ነው። ዛሬ ግን የምድር ሰዎች ሁሉ በአብርሃም ዘር ይባረካሉ። ኢየሱስም የአብርሃም ዘርና ግንድ የአብርሃም ግንድ ከዛ ይመጣ ነው በስጋ። ዛሬ በአብርሃም ምክንያት እግዚአብሔር የገባላቸው የበረከቱን ቃል ኪዳን ለዘሮቹ እየፈጸመ ነው። እኛ ጌታን በቅንነት ስናገለግል፣ በቅንነት ስንኖር፣ ለሰው ልጆች በቅንነት ስናስብ፣ በራሳችን ጊዜ ብቻ ሳይሆን በትውልዳችን እስከ ሺህ ትውልድ ድረስ ይባረካል። እንደ አብርሃም ምናልባት እስከ 10,000 ትውልድ። በዚህ ብቻ ማበቃም፣ በመንግስተ ሰማያትም ደግሞ እነዚህ ሰዎች የተለየ ክብር እንደነ አብርሃም፣ ሙሴ የመሳሰሉት የተለየ ክብር እንዳላቸው የእግዚአብሔር ቃል ይናገራል። በምድርም ሞገስ ያገኛሉ፣ በሰማይም ደግሞ የተለየ ሞገስ አለ። በቅንነት የተመላለሱ ሰዎች የምድርንም በረከት ይበላሉ፣ ጌታን ደግሞ ከተቀበሉ በሰማይም ደግሞ የበለጠ ክብርና የዘላለም ክብር፣ የዘላለም በረከት፣ የዘላለም ጥቅም አለ። ቋንቋ የማይገልጸው የክብር ስልጣን አለ። ቋንቋ የማይገልጸው ደስታ አለ፣ ሰላም አለ፣ ሞገስ አለ። እግዚአብሔር እሱን ለሚፈሩትና ታማኝ ነው ላገለገሉት የሚሰጠው ክብር አለ። እዛ ይሄ ነው። ሌላው ደግሞ ገንዘቡን በአራጣ የማያበድርልና ቀጥሎ ደግሞ በንጹህ ላይ መማለጃን የማይቀበል ጉቦን የማይቀበል ማለት ነው። ነገሮችን ለማጣመም ጥቅም ለማግኘት እኛ በአንድ መንገድ ይሁን በሌላ መንገድ በእግዚአብሔር ሕዝብ መካከል አንዱ ቅንነታችን የሚገለጸው ማባበያ ማታለያን የገንዘብ ጥቅም ይሁን በሌላ መልክ መማለጃን መቀበል፣ ይህ አስጸያፊ ነገር ነው። የእግዚአብሔር ሕዝብ ይህንን እናስብ። እኛ የምንሰራውን ደሞዛችንን ማግኘት የእግዚአብሔር ፈቃድ ነው። ደክመን ብዙ ከፍተኛ ደሞዝም ሊሆን ይችላል፣ እንደየ አለንበት ሁኔታ ዝቅተኛም ሊሆን ይችላል። እግዚአብሔር የፈቀደልን በተቀጠርንበት ያንን ደሞዛችንን ወይም ደግሞ በንጹህ መንገድ ብዙ ተክተን ሰርተን ሚሊዮነር ቢሊዮነር መሆን ይቻላል። ያም የእግዚአብሔር ፈቃድ እንጂ እግዚአብሔርን አይቃወምም። ከዛ ውጪ ግን ጤናማ ባልሆነ ሁኔታ መማለጃን መቀበል በአንድ መልክ በሌላ፣ ይሄ በእግዚአብሔር ፊት ጸያፍ ነገር ነው። በእግዚአብሔር ፊት ለምጽ ነው። አንዱ ቅንነት የሚጎልበት መንገድ ነው። መማለጃን የሚቀበል ሰው እውነተኛ ፍትህ፣ ዳኝነት ሊሰጥ አይችልም። መጽሐፍ ቅዱስ ስለዚህ ነገር አጥርቶና አጠንክሮ ይናገራል። በንጹህ ላይ መማለጃን የማይቀበል ፍትህን የማዛባ በመማለጃ ምክንያት፣ በጉቦ ወይም ደግሞ በማታለያ ምክንያት። እንዲሁም ደግሞ የእግዚአብሔርን ጽድቅ ለሰው የማያጓድል እነዚህ ያሉትን ነገሮች የሚያደርጉ ለዘላለም አይታወቁም ይላል እግዚአብሔር ቃል። በቤቱ በቅንነት የሚኖሩ የሚመላለሱ ሰዎች ለዘላለም አይታወቁም። ሸንጋዮች፣ ተንኮለኞች፣ ዘረኞች፣ አስመሳዮች፣ ነገር ግን የዚህ ተቃራኒ ነው የሚታወቁ። በሕይወታቸው ሰላም አይኖርም፣ ሕሊናቸው ስለሚመሰክር ቅንነት የሌላቸው ሰዎች ሰላም አይኖራቸው፣ ሸንጋዮች። ስለዚህ ቅንነት በእግዚአብሔር ቤት እጅግ ወሳኝነት አለው። በመጀመሪያ ደረጃ ቅን ስንሆን፣ የመጀመሪያ ደረጃ ከማንም በላይ ቅን የሚኖረው ለራሳችን ነው። በረከቱ ለእኛ ነው፣ ቀጥሎ ለዘራችን ነው፣ ለቤታችን ነው፣ ቀጥሎ ደግሞ ሌሎች ሰዎች ከእኛ ትምህርት ያገኛሉ፣ ይባረካሉ፣ እግዚአብሔርም ይከብራል። ቅን የምንሆነው ጥቅሙ ለእኛ ነው። ቅንነትን ብናጎድል ዞሮ ዞሮ ተመልሶ ይመጣል። ከቅንነት ውጪ የሰራነው ነገር በመጨረሻ ሲሳካ፣ ለጊዜው ቢሳካም በኋላ መደርመሱ አይቀሬ ነው። በህዝብ በአንድ መንገድ ቢሆን በሌላ መንገድ ማለት ነው። በቅንነት የሚኖሩ ሰዎች፣ በቅንነት የሚመላለሱ ሰዎች እግዚአብሔር በህይወታቸው ይከብራል። ስለዚህ ያንን ክፍል እንደገና ደግሜ ያነብ። አቤቱ በድንኳኑ ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? በቅንነት የሚሄድ ይበጀመረ በቅንነት የሚሄዱ ሰዎች እነዚህን የሚያደርጉ ናቸው። በቅንነት የሚሄዱ ስድቅን የሚያደርግ ነው። በቅንነት የሚሄድ በልቡ እውነትን የሚናገር ነው። በቅንነት የሚሄድ በአንደበቱ የማይሸረግል ነው። በቅንነት የሚሄድ በባልንጀራው ላይ ክፋትን የማያደርግ ነው። በቅንነት የሚሄድ ዘመዶቹን የማይሰድብ ነው። በቅንነት የሚሄድ ኃጢአተኛ በፊቱ የተናቀ ነው። በቅንነት የሚሄድ እግዚአብሔርን የሚፈሩትን የሚያከብር ነው። በቅንነት የሚሄድ ለባልንጀራው የሚምል የማይከዳም ነው። በቅንነት የሚሄድ ኃጢአተኛ በፊቱ የተናቀ በቅንነት የሚሄድ እግዚአብሔርን የሚፈሩትን የሚያከብር በቅንነት የሚሄድ ለባልንጀራው የሚምል የማይከዳም በቅንነት የሚሄድ ገንዘቡን በአራጣ የማያበድር በቅንነት የሚሄድ በንጹህ ላይ መማለጃን የማይቀበል ነው። እንደነዚህ የሚያደርግ እንዲህ የሚያደርግ ወይም በቅንነት የሚመላለስ ለዘላለም አይታወቅም ይላል። ልክ ከዚህ ጋር ተመሳሳይ ሐሳብ በምዕራፍ 23 በቅንፍ 24 አለ። እሱን አብረን እናነባለን። ሐሶስት በቅንፍ 24 ከአንድ ጀምሮ አነባለሁ። ይሄ ማጭር ምዕራፍ ነው፣ ግን እኔ የሚጠቅመውን ክፍል ለዚህ ለምናገርበት ድረስ የሚጠቅመውን ነው። ምድርና ሞላዋ ለእግዚአብሔር ናት፣ ዓለምን በእርሷ የሚኖሩ ሁሉ። እርሱ በባህሮች መስርቷልና በፈሳሾችም አጽንቷልና። ቁጥር 3 ላይ እንደዚህ ይላል፣ ወደ እግዚአብሔር ተራራ ማን ይወጣል? ልክ ቅድም ምዕራፍ 14 እንደተናገረው ማለት ነው። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? ብሎ ይጠይቅና ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? በቅድስናው ስፍራ እዚህ ላይ የመጀመሪያው እንደዚህ ነው የሚለው፣ አቤቱ በድንኳኔ ውስጥ ማን ያድራል ይላል። በተቀደሰው ተራራ ማን ይኖራል ይላል። በተቀደሰው ተራራ ማን ይኖራል ይላል። ግን እዚህ ጋር ምንድነው የሚለው? ምዕራፍ 23 በቅንፍ 24 ቁጥር 3 ላይ ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል ብሎ ነው የሚጠይቀው። ተመሳሳይ ሐሳብ ነው። የእግዚአብሔር ተራራ ምን ይመስላል የሚለውን ቅድም ተናግረን፣ የክብር ተራራ ነው፣ የበረከት ተራራ ነው፣ የኃይል ተራራ ነው፣ የማሸነፍ የድል አድራጊነት ተራራ ነው፣ የሰላም ተራራ ነው፣ የፍቅር ተራራ ነው፣ ህብረት ያለበት ተራራ ነው። መከፋፈል፣ መለያየት፣ መገዳደል ያለበት ስፍራ አይደል? በቅድስናው ስፍራ ማን ይቆማል? በዛ በተቀደሰው ስፍራ ማን ይቆማል ብሎ ይናገራል። አሁንም ቁጥር 4 ላይ እንደዚህ ይላል፣ እጆቹ የነጹ ልቡም ንጹህ የሆነ። እንግዲህ እዚህም ላይ አሁን ተጨማሪ ሀሳብ ከዛ ጋር የሚመሳሰል ነው። እጆቹ የነጹ፣ በእጁ ኃጢአት የሌለበት፣ ልቡም ንጹህ የሆነ፣ ልበ ንጹህ የሆነ ቅን ሰው ማለት ነው። ቅን ሰው ማለት ነው ነፍሱን ለከንቱ ያላነሳ፣ ለማይረባ ነገር ከንቱ ያላነሳ፣ ለባልንጀራው በሽንገላ ያልማለ፣ እርሱ በእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክ ምሕረትን ይቀበላልና። ይሄ ቅን ሰው ምን ያገኛል? በረከትን ያገኛል። ወደዚህ ወደ እግዚአብሔር በረከት፣ የእግዚአብሔርን በረከት። ይሄ በቅድስናው ስፍራ ማን ይኖራል የሚለው እጆቹ ንጹህ የነጹ ልቡም ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒትም አምላክ ምሕረትን ይቀበላል። በረከት ያገኝ። ቅኖች ይባረካሉ። የቅኖች ትውልድ እንደዚህ ይባረካል ማለት ነው። ሌላው ደግሞ ቅን የሚለው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ከሁሉ በላይ የሚበልጥ ቅንነትን ይፈጥራል። እግዚአብሔርን የሚፈራ ሰው ሽንገላ፣ ተንኮልን፣ ኃጢአትን አደርግም ቢያደርግም ቶሎ ተናዞ ያስተካክላል። ስለዚህ አንዱ ቅንነት የሚገለጽበት እግዚአብሔርን መፍራት ሲኖር ነው። በእያንዳንዱ ነገር እግዚአብሔርን በመፍራት እንመላለስ። እግዚአብሔርን በመፍራት እንመላለስ ቅንነት በውስጣችን ይኖራል። ቅኖች እግዚአብሔርን ይፈራሉ። እግዚአብሔርን ደግሞ የሚፈሩ ሰዎች እግዚአብሔርን በመፍራት እድሜ ሁሉ እንደሚረዝም ይናገራል። በመዝሙር 111 በቅንፍ 112 በመዝሙር 127 በቅንፍ 128 እንደዚህ ይላል፣ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ይላል። ስለዚህ እግዚአብሔርን የሚፈራ ሰው ቅን ስለሆነ ይባረካል። እሱ ብቻ ሳይሆን ዘሮቹ ሁሉ እንደሚባረኩ ይናገራል። እስቲ ይህንን ክፍል ብናነባው ጥሩ ነው። እግዚአብሔርን ቅንነት አንዱ የሚገለጽበት እግዚአብሔርን በመፍራት ነው። እግዚአብሔርን የሚፈሩ ሰዎች አንዱ ቅንነት እግዚአብሔርን መፍራት ነው። እንደዚህ ይላል መዝሙር 111 በቅንፍ 112 ከአንድ ጀምሮ እስከ 10 እንደዚህ ይናገር። ይሄ የምታውቁት ጥቅስ ነው፣ ግን ከዚህ ከሪሱ ጋር አያይዤ ስለምናገር ይህን ክፍል ማንበብ አስፈላጊ ሆኖ አግኝቼዋለሁ። ሀሌሉያ! እግዚአብሔርን የሚፈራ ትእዛዙን እጅግ የሚወድ ሰው ምስጉን ነው። እንግዲህ ቅን ሰው እግዚአብሔርን ይፈራል፣ ትእዛዙንም ደግሞ እጅግ ይወዳል ማለት ነው። እንዲህ አይነት ሰው ቅን ሰው ዘሩ በምድር ላይ ኃያል ይሆናል። ልክ እንደ አብርሃም ማለት ነው። አብርሃም እግዚአብሔርን በመፍራቱ በቅንነት በፊቱ በመመላለሱ ዘሩ በምድር ላይ ኃያል እንደሆነ እናያለን። የቅኔዎች ትውልድ ትባረካለች፣ ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። እንዲያውም የቅኖች ጽድቅ ለዘላለም ነው፣ በምድር ብቻ ተወስኖ አይቀርም። ቅድም እንዳልኩት ማለት ነው መጽሐፍ ቅዱስም ይናገራል ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ፣ መሐሪና ይቅር ባይ ነው፣ ጻድቅም ነው። ቸር ሰው ይራራል ያበድራልም፣ በፍርድም ነፍሱን ይፈጽማል ነገሩን ይፈጽማል። ለዘላለም አይናወጥም ይህ ቅን ሰው፣ የጻድቅ መታሰቢያው ለዘላለም ይኖራል። ቅን ሰው ጻድቅ ነው ማለት ነው። ከክፉ ነገር አይፈራም፣ በእግዚአብሔር ለመታመን ልቡ ይጸናል። ቅን ሰው በእግዚአብሔር ይታመናል፣ በራሱ ጥንካሬ በራሱ ማንነት አይታመንም። ቀንዱ በክብር ከፍ ከፍ ይላል። ስለዚህ እግዚአብሔርን የሚፈሩት ቅን የሆኑ ሰዎች እግዚአብሔርን ይፈራሉ። እግዚአብሔርን የሚፈሩ ሰዎች ደግሞ እንደዚህ አይነት በረከት አለ። እስቲ መዝሙር 128 27 በቅንፍ 128 አብረን እናንብ። አንድ መቶ ሀያ ሰባት በቅንፍ 128 ከአንድ እስከ 6 እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱት ምስጉኖች ናቸው። ምስጉኖች ናቸው የሚለው የተባረኩ ናቸው ይላል በሌላ በአንዳንድ ትርጓሜዎች። ቅኖች እነዚህ እግዚአብሔርን የሚፈሩ የድካምን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ምስቴ በቤቴ እልፍኝ ውስጥ እንደሚያፈራ ወይን ናት፣ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ቅን ሰው እግዚአብሔርን ይፈራል፣ እግዚአብሔርን የሚፈራ ሰው ደግሞ እንዲህ ይባረካል ነው። እግዚአብሔር ከጽዮን ይባርክህ በሕይወት ዘመን ሁሉ፣ የኢየሩሳሌም መልካምነትን ታያለህ፣ የልጆችንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን። እግዚአብሔርን የሚፈሩ ሰዎች እንዲህ እሱ ብቻ ሳይሆን ዘሮቹም እንደሚባረኩ፣ እሱም በምድር ላይ የደከመበትን እንደሚበላ፣ ሚስቱም ልጆቹም የተባረኩ እንደሆኑ። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ነው። ይሄ እግዚአብሔርን የሚፈራ ሰው ቅን ሰው ነው። ቅን ሰው እንዲህ ይባረካል። ቅኖች ይባረካሉ። አሜን። ቅኖች ይባረካሉ። እግዚአብሔር ይመስገን። የእግዚአብሔርን ልብ ከሚያሸንፉት በዓለም ካሉ ሰዎች በግልም ደረጃ ቢሆን በቡድን እግዚአብሔር የእግዚአብሔርን ልብ ከሚያሸንፉ ሰዎች መካከል አንደኛው ቅንነት ያለበት ሰው ነው። በብዙ ነገር ቅን ባለመሆን በረከታችንን የዘጋንበት ነገር ካለ ይስናል። በብዙ ነገር ቅን ባለመሆን ምክንያት የእግዚአብሔርን ስራ ያበላሸንበት ነገር ካለ ይናል። በብዙ ነገር ቅን ባለመሆን የወንድሞቻችንን ስራ ያበላሽንበት ነገር ካለ የወንድሞቻችንን እድገትና የወንድሞቻችንን አካሄድ ያሰናከንበት ካለ እስቲ እናስብ። ቅን ባለመሆን ምክንያት ለአገር በረከት መሆን ሲገባን ለሰዎች መጎዳት ምክንያት ይሆንበት። ቅኖች አስታራቂዎች ናቸው፣ በማስታረቅ ፋንታ ጥላቻ ምክንያት ይሆንበት፣ የመለያየት ምክንያት ይሆንበት ካለ እስቲ እንመልከት። ነገሮችን የምንሰራው ለማብለን ነው፣ ለእግዚአብሔር ክብርና ለራሳችን ለህሊናችን ለቅንነት ከሆነ እኛም እንባረካለን፣ እግዚአብሔርም ይከብራል፣ እግዚአብሔር ደግሞ እኛን ይባርካናል፣ በእኛ ምክንያት ሌሎችም ደግሞ ይባረካሉ። በቅንነት ጉድለት ያበላሸናቸው ነገሮች ካሉ እስቲ እናስብ። ከሆነ እንናዘዝ፣ ወደ አምላካችን ወደ እግዚአብሔር እንመለስ። ከተመለስን እግዚአብሔር ይቀበለናል። ያበላሽነውንም ነገር በእውነት ተናዘን አስተካክልን በቅንነት መንገድ መሄድ የምንጀምር ከሆነ እግዚአብሔር የክብሩ ቃርጎ ይጠቀምብናል። ለብዙ ሰዎች የበረከት ምክንያት ያደርገናል፣ እኛንም ይባርከናል፣ ዘሮቻችንንም ይባርካል። በቅንነት ምንም ነገር ሳይኖራቸው ለጌታ ብለው ወጥተው ያገኙትን ለጌታ የበተኑ ሰዎች ዛሬ ዘሮቻቸው ሲባረኩ አይተናል። እንደ አብርሃም ምንም ነገር ሳይረዱ የአምላካቸውን ጥሪ አክብረው በቅንነት የወጡ ሰዎች እግዚአብሔር ታሪክ ሲሰራላቸው አይተናል። ዛሬ ብዙ ብዙ ምሳሌዎች አሉ፣ ብዙ ምስክሮች አሉ። ራሳችን ለመጥቀም እያል በሽንገላ መንገድ በስውርም በድብቅም በግልጽም የምንመላለስ ከሆነ ራሳችን እየጎዳን ነው። በመጀመሪያ ደረጃ የምንጎዳው ራሳችን ነው። ቅን ሰው በመጀመሪያ ደረጃ በረከትን የሚያከማቸው ለራሱ ነው። ምክንያቱም እግዚአብሔር ከቅኖች ጋር ቅን ነው፣ ከጠማማ ጋር ጠማማ ነው። እግዚአብሔር ጠማማ ነው ማለት አይደለም፣ ጠማማን ሊሆን ለማስጨረስ በጠማማ መንገዱ በአካሄዱ ሁሉ ያሸዋል ማለት እኮ ነው እንጂ እግዚአብሔር ጠማማ ሆኖ ማያውቅም፣ ባህሪውም አይደለም። እግዚአብሔር ጻድቅ ነው፣ ግን ለኃጢአተኛና ለጠማማ ለክፉ እጁን አይሰጥም። እጃቸውን ይዞ ካልተመለሱ ተገቢ የሆነውን ትምህርት የሚሰጥ ድንቅ አምላክ ነው። ደግሞ ተጸጽተው ሲመጡ በምሕረቱና በፍቅሩ የሚያሸንፍ የዘላለምንም በረከት በምድርም በሰማይም በረከትን የሚሰጥ ኃጢአተኞችን የማይንቅ ኃጢአታቸውን ስናዘዙ በኃጢአታቸው ደግሞ ምሕረትን የሚሰጥ ለኃጢአታችን የሞተ ኢየሱስ ክርስቶስ ነው። በቅንነት ቅንነትን በማጉደል ያጠፋነው ነገር ካለ በቤተ ክርስቲያን ውስጥ፣ በሀገር ውስጥ፣ በአስተዳደር፣ በስራችን፣ በተለያዩ መንገዶች ቅንነትን ያጎደልንበት ነገር ካለ ይህን መርምር። ቅኖች የጌታ ወገን ናቸው። አንድ ቁጥር ለማንም ብለው ሳይሆን ለጌታ ክብር ብለው ያደርጋሉ። ሰው ለማስደሰት ብለው አይደለም፣ ለጉራም ለዝናም አያደርጉም። ነገር ግን እነሱ በድብቅ እንኳን ቢያደርጉ ይሄ በስውር የሚያይ አምላክ እነሱ በድብቅ የሰሩትን ቀና ስራውን በድብቅ ሲሰሩ ያየ እግዚአብሔር ዝናቸውና ክብራቸውን ደግሞ በይፋ አውጥተው በብዙዎች ሰዎች ዘንድ እግዚአብሔር ቅኖችን ያከብራል። ልክ እንደ ጆርጅ ዋሽንግተን፣ እንደ አብርሃም ሊንከን ቅድም እንዳልኩት ማለት ነው። አብርሃምን እንዳከበረ እንደምናውቀው ዳዊት ቅን ሰው ነው። ዳዊት ቅን ስለሆነ በኃጢአት በወደቀ ጊዜ እንኳን መሞት በሚገባው ነገር እንኳን እግዚአብሔር ሊጨክንበት አልቻለም። መሞት በሚገባው ኃጢአት ምሕረትን አረገ። ምክንያቱም ቅኖች ኃጢአትን እየሰሩ ግትሮች አይደሉም፣ ጌታ ሲናገር ይሰማሉ። ባለፈው ትምህርት እንደጠቀስኩት ማለት ነው። አይከራከሩ። እዚህ ላይ ይሄ ሳኦል እዚህ ላይ ይህን ችግር እናይበታለን። የእግዚአብሔር ሰው ነበረ፣ ነገር ግን እግዚአብሔር ተሳስተሃል ስል አልተሳሳትኩም፣ ለአንተ ክብር እነዚህን መርጬ አመጣው ያለ የሚከራከር የቅንነት ጉድለት ነው እንዴ? ከሰማይና ከምድር ጌታ በላይ ስለ እሱ እኔ መቆርቆር ይችላለሁ እንዴ? እሱ እኮ ስለ እሱ የሚበጀው ነገር ያውቃል፣ እሱ የሚፈልገውን እሱ ያውቃል። እኔ የፈጠረኝ ዳዊትን የፈጠረ ሳውልን የፈጠረ ሙሴን የፈጠረ እግዚአብሔር እኮ ነው። ተሳስተሃል ካለ ጌታዬ ተሳስቻለሁ ብሎ በእግሩ መውደቅ ሲገባው ሲከራከር በቃ ይህንን ክብሩን ገፈፈው። መግፈፉን ስለሚወድ አይደለም። ስለዚህ ቅኖች ሲወድቁ እንኳን ስህተታቸውን ይቀበላሉ። ከስህተታቸው ለመታረም ጌታንም ሰውንም አያስቸግሩም። ይህን ስል አንድ ነገር የተሳሳተ ግንዛቤ እንዳይወሰድ ማሳሰብ ወዳለሁ። ዲብሎ ግትር አይደለም ብለን ማንንም ሰው ትክክለኛ ያልሆነንም ሲናገር እንዲቀበል ያልኩ አይደለም። እንደ እግዚአብሔር ፈቃድ የሆነው ነገር እንደ እግዚአብሔር ሲታይ ኃጢአትና ስህተት የሆነው ነገር ሰዎችም ሲናገሩን የራሳችንን ምልልና ሲመሰክር መንፈስ ቅዱስም ሲናገር እናስተካክል ማለት ነው። አንዳንድ ጊዜ ከኃጢአት ጋር ደምን እስከማፍሰስ መጋደል ሁሉዋል። ስለዚህ በዚህ ጊዜ ዝም ብለን እንቀበል ማለት ነው። ግትር የምንሆነው ለኃጢአት ግትሮች እንሆናለን። ስህተታችንን ግን ለመቀበል ትክክለኛ ስህተት ማለት ነው የሚታይ ስህተት በእግዚአብሔር ቃል መለኪያ በመንፈስ ቅዱስ አስተሳሰብ ስህተት መሆኑ የተረጋገጠው ነገር ለመቀበል ግትር መሆን የለብን። ከዚህም በላይ ደግሞ በቤተ ክርስቲያን የምናጠፋው ነገር ካለ እናስተካክል። ለሌሎች የበረከት በቅነት የበረከት ምክንያት ነው። ስለዚህ በዚህ የዛሬ ይህን ትምህርት አሁን ሳጠቃልል አሁን ይሄ መጨረሻ አይደለም። ይሄ ሁለተኛው ክፍል ትምህርቱን ሳጠቃልል በቅንነት የሚኖር ሰው ግትር አይሆንም። ብዙ ጊዜ ግትር እንሆናለን። ማን አትንኩኝ አትንኩኝ እንላለን። ይሄ ስህተት ነው። ስህተት ከሆነ እንቀበል፣ ያኔ በረከቱ ለኛ ነው። እግዚአብሔር የሰማነውን ትምህርት ይባርክልን። የሚቀጥለውን በሚቀጥለው ትምህርት ደግሞ እንቀጥላለን። ክብር ለእግዚአብሔር ይሁን። አሜን።